ባለፈው ጊዜ በሮሜ መጽሐፍን እያጠናን ያው ለመጀመሪያ ለመጣችሁ ሮሜን መጽሐፍ ነው እያጠናን ያለ ነው። እግዚአብሔር የተመሰገነ ይሁን። በዚህ ጥናት ውስጥ ብዙ ነገሮችን ተመልክተናል። ምዕራፍ 4 ላይ ነን ያለ ነው እና የአብርሃምን የእምነት ሕይወት እግዚአብሔርን አምኖ የጸደቀበትን ጉዳይ ነበር የምንመለከተው እና እምነትን አስመልክቶ በጣም ሰፊ ነገር ወደፊት እናያለን። ይሁን እንጂ ባለፈው ሳምንት ሳስተምር አብርሃም ያመነውን እምነት በዚህ ባለንበት ዘመን ውስጥ በየተለያየ መንገድ በቴሌቪዥን፣ በሬዲዮ፣ በመጽሐፍት፣ በየቤተ ክርስቲያኑ ከምትሰሙት የተሳሳቱ የትምህርት የስህተት ትምህርቶች አንጻር ነገሮችን አስተካክለን እንደ እግዚአብሔር ቃል ለማየት እንዲረዳን እያየነው መሰረታዊ ነጥብ ነበር። ስለዚህ ያንን እንደገና እንድናይ በጥቂቱ አይተን ወደ ኋላም ላሉ አዲስ እንደመጣችሁት ወገኖችም እንዲሆን ምዕራፍ 4 ከቁጥር 16 ጀምሮ አነባለሁ። በጌታ በኢየሱስ ስም አነባለሁ። ምዕራፍ 4 ሮሜ። ስለዚህ ከሕግ ብቻ ሳይሆን ከአብርሃም እምነት ደግሞ ለሆነ ለዘሩ ሁሉ የተስፋው ቃል እንዲጸና እንደ ጸጋ ይሆን ዘንድ በእምነት ነው። እርሱም ለብዙ አሕዛብ አባት አደረግሁ ተብሎ እንደ ተጻፈ ለሙታን ሕይወት በሚሰጥ የሌለውንም እንዳለ አድርጎ በሚጠራ ባመነበት በአምላክ ፊት የሁላችን አባት ነው። ዘርህ እንዲሁ ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ። የመቶ ዓመትም ሽማግሌ ስለሆነ እንደ ምውት የሆነውን የራሱን ሥጋና የሳራ ማኅፀን ምውት መሆኑን በእምነቱ ሳይደክም ተመለከተ። ለእግዚአብሔርም ክብር እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት ተበረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። ስለዚህ ደግሞ ጽድቅ ሆኖ ተቆጠረለት። ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም፣ ስለ እኛም ነው እንጂ ስለ በደላችን አልፎ የተሰጠውን እኛን ስለ ማጽደቅም የተነሳውን ጌታችን ኢየሱስን ከሙታን ባስነሳው ለምናምን ለእኛ ይቆጠርልን ዘንድ አለው ይላል። ሐዋርያው ጳውሎስ ይህንን ሐሳብ ሲናገር የአብርሃምን አምኖ መጽደቅ ሲናገር ሊያስረዳ የሚፈልገው ነገር አብርሃም እንደ ጸደቀ አይሁዳውያኖች ያውቃሉ። በብሉይ ኪዳን የተገለጠ ትልቅ ደግሞ የእግዚአብሔርም ሰው ስለሆነ አብርሃም የእምነት አባት ስለሆነ አብርሃም እግዚአብሔርን አምኖ መጽደቁን ሲያነሳላቸው ይህ በእምነት የመጽደቅ ነገር ለአብርሃምም የሃይማኖቱ የሕይወቱ መሰረት ነው፣ ተመልከቱ በማለት ማስረጃ አብርሃምን አድርጎ ወስድላቸዋል። በእምነት መጽደቅን ሰፋ አድርገን አይተነዋል እና በዚህ በምዕራፍ 4 ላይ አንድ ሀሳብ እንወስድና ትንሽ ወደ ኋላ ምዕራፍ 3 ከምንሄድ በዚሁ ሰንዘር አድርጌ አንዳንድ ሀሳቦችን ለመሄድ ሞክራለሁ። ቁጥር 1 ላይ እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ እንላለን? አብርሃም በስራ ጸድቆ ቢሆን የሚመካበት አለውና፣ ነገር ግን በእግዚአብሔር ዘንድ አይደለም። ስለዚህ አብርሃም የጸደቀው ከሰራው ስራ ካደረገው ነገር የተነሳ ቢሆን ኖሮ አብርሃም እንደዚህ ልጸድቅ የቻልኩት ከዚህ ነገር የተነሳ ነው ብሎ ሊመካ ይችል ነበረ። ነገር ግን በእግዚአብሔር ዘንድ ግን አብርሃም ሊያስመካው የሚችል ነገር የለውም። ቁጥር 3 መጽሐፍ ምን አለ? አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ይላል። ስለዚህ አብርሃም እግዚአብሔርን ያመነበትን ታሪክ ወደ ኋላ ሄደን አይተን ነበረ እና እግዚአብሔር ወደ አብርሃም ሲመጣ አብርሃም ሆይ ዋጋ እጅግ ታላቅ ነው ሲለው፣ አብርሃም ምንድን ነው የምትሰጠኝ እግዚአብሔር ሆይ? እኔ ያለ ልጅ እሄዳለሁ እና የሚያለኝን የሚወርሰኝ ይሄ ደማስቆ ሰው የቤቴ መጋቢ ነው፣ ኤሌዘር እንደሚወርሰው ልጅ እንደሌለው። አብርሃም ይህንን ብሎ ሲል የለም ይህ አይወርስህም አለው እግዚአብሔር። ወደ ሜዳ ወጣው። የሰማይ ከዋክብትን መቁጠር ትችላለህ፣ ዘር እንደዚህ ይሆናል ብሎ እግዚአብሔር አለው። በዚያን ጊዜ አብርሃም እግዚአብሔርን አመነ። አያችሁት? አብርሃም በዚህ ጊዜ ተከፍቶ የነበረ ሰው ነው። ልጅ ለመውለድ የሚያበቃ ነገር አለ አይደለም? ያለው ሰው አይደለም። በርግጥ ከዛ በኋላ ታሪኩን ልብ ብለን ባለፈው ሳስተምር አይታችኋል። በፍጥረት ላይ ብንሄድ ከዛ በኋላ ኦልሞስት ከ13 አመት በማንስ ጊዜ 14 አመት ያህል አብርሃም ቆይቷል ልጅ ሳይኖረው። ከዛ በኋላ ሚስቱ ምን አለች? የልጅ ተስፋ እንዳለ ስታይ እግዚአብሔር በልጅ እንዲባርከኝ ወደ ማን ሄድ አለችው? ወደ አጋር ሄድ አለችው። አጋር ጋር ሄደ። ከዛ ልጅ ሲወልድ ምን ሆነ? ያ ነገር እንደውም በቤተሰቡ ጠብ ሁሉ ችግር ሁሉ አመጣ። አያችሁት? ከዛ በኋላ አብርሃም ላለ ልጅ እስማኤልን ሲገርዘው ስንት አመቱ ነበረ? 13 አመቱ ነበረ፣ ባለፈው እንደተመለከት ነው። በዚህ ጊዜ ሁሉ ያለ ልጅ ነበረ። እግዚአብሔር አብርሃም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። ግን አብርሃም ይህንን ሁኔታ እግዚአብሔርን የመታመኑን ነገር ጣለ ማለት አንችልም። አጋር ጋር ሄዶ እስማኤልን በመውለዱ እግዚአብሔርን ስቲል ያምናል። ግን እግዚአብሔርን የሚረዳ ይመስለው ነበር። ብዙ ክርስቲያኖች ጌታ ካዳናቸው በኋላ ለእግዚአብሔር በጎ ምላሽ ለመስጠት እንደሚፈልጉ ወይም አንዳንድ ጊዜ ጽድቅ በራሳ እግዚአብሔር የምናግዝ የሚመስለን ጊዜ አለ። ይሁን እንጂ አብርሃም ከዛ በኋላ እግዚአብሔር ሲመጣ መቼ ነው የመጣው? አብርሃም 100 አመት ሲሞላው፣ ሚስቱ ሶራ 90 አመት ሲሆናት እግዚአብሔር መጣ። የሚገርም ነገር ነው። ስለዚህ እግዚአብሔር አብርሃም እግዚአብሔርን ያመነው ያተስፋ ያደረገውን ነገር የሚያገኘው በእግዚአብሔር ጸጋና በእግዚአብሔር ኃይል እንጂ በራሱ ናቹራል ፓወር እንደማይሆን ሊያሳየው እግዚአብሔር ምን አረገ? 100 አመት ሲሞላው 90 አመት ሲሆናት መጣ። እንደውም አብርሃም ልትወልዳለ ሲለው ሳቀ፣ ሳቁን ለቀቀ። አብርሃም ከት ብሎ ሳቀ በግንባሩ ተደፍቶ። ግን እግዚአብሔርን ያመልካል፣ ምክንያቱም የራሱን ሁኔታ ያያል። በእውነት እላችኋለሁ በዚህ ጊዜ አብርሃም አለማመን ሳይሆን እርጅት ያለ ሰው እርጅት ያለች አሮጊት አብረው እያሉ በእውነትም ያስቃል። እኛ በታሪክ የሆነ አድርገን የእግዚአብሔርም ቃል ስለሆነ ሰርቴን ካይንድ ኦፍ ሪስፔክት ኖሮን ስለምንመጣ ነው እንጂ በታሪክ ግን አብርሃም የገጠመውን ብንመለከት አብርሃምን ብንሆን እንደ አብርሃም የምንስቅ ይመስለኛል። አይደለም ልክ አንድ ሰው አለ አይደለም በስንት አመቱ በ60 በ70 አመቱ አለ አይደለም እንዴት ነው ለሩጫ ትመለመላለ ብሎ ቢሉት እንደሚስቅ አይነት ነገር ነው የሚሆነው። ለማራቶን ውድድር ኢትዮጵያን ተወክላለ ቢሉት ማይሆን ነገር ነው አይደለም የሚሆነው። እና ሰው በጣም በማይችልበት አቅሙ በሚታወቀው ጊዜ እግዚአብሔር መጥቶ አብርሃምን ልጅ እሰጥሃለሁ ብሎ ሲለው ሳቁን ለቀቀ አብርሃም። ግን እግዚአብሔርን በመጠራጠር አልነበረም። ስለዚህ እዚህ ቦታ ላይ ስንመለከት አብርሃምን እንዴ አብርሃም እግዚአብሔርን እንዴት ነው ያመነው? ለዚህ ነው ባለፈው ሳስተምር እምነትን በተንጋደደ መንገድ ስለተማርን በአሁኑ ጊዜ ምን እናደርጋለን? እምነት እኛ ጉልበት የምንሰጠው፣ እምነትን እኛ አቅም የምንሰጠው፣ የእኛ ኤፈርት የሚያስፈልገው አንድ የሆነ ሚስቴሪየስ ነገር አድርገን እምነትን እንወስዳለን። እምነት የሚባል ነገር ኤግዚስት የሚያደርግ ነገር የለም። በነገራችን ላይ ይህን ደጋግሜ ተናግሬያለሁ። አንድ እምነት የሚባል እምነትህን እመነው ይላሉ ሰዎች። እምናምነው አንድ እምነት የሚባል ነገር የለም። እምነት ሪሌሽናል በሆነ ላንጉዌጅ፣ ሪሌሽናል ግንኙነታዊ በሆነ መንገድ ያለ ነገር ነው። ግንኙነታዊ በሆነ መንገድ ነው የምንመለከተው እምነትን። አብርሃም የሚያምነው እግዚአብሔር ባይኖር የአብርሃም እምነት እንዲሁ መጣ የሚባል? አብርሃም እኮ እምነት ስላለው በዛ ባለው እምነት ማንን አመነ? እግዚአብሔርን አመነ እንዳትሉ፣ እምነቱን ጄኔሬት ያደረገው የእምነቱ ምክንያት ማን ነው? እግዚአብሔር ነው። እግዚአብሔር የተመሰገነ ይሁን። እስቲ አንድ ነገር ሳይኖር አምናችሁ እኔ አሁን እምነት አለኝ አምጡት፣ ማንኛውንም ነገር ያን ነገር አምናለሁ ብሎ የሚል ሰው እንዴት ነው ሊሆን የሚችለው? ደሪዝ ነቲንግ እንደዚህ ያለ ነገር። ግልጽ ነው ሀሳቤ፣ ኦድ ነገር እንዳልናገር የተግባባን ነው። ስለዚህ ሰው የሚያምነው የምናምነው ነገር ነው የእምነታችን ምክንያት። የአብርሃም የእምነቱ ምክንያት እምነቱን ጄኔሬት ያደረገው ማን ነው? እግዚአብሔር ነው። እግዚአብሔር የተመሰገነ ይሁን። አብርሃም ልብ በሉ፣ ይሄንን እምነቱን ሲያዳብር ምንድነው የሚያየው? ስለ እግዚአብሔር ነው የሚናገረው። በዚህ ቦታ ላይ ቁጥር 16 እና 17 ላይ ተመልከቱት። በተለይ ከቁጥር 17 ከ18 በላይ ብትመለከቱት ለሙታን ህይወት በሚሰጥ የሌለውንም እንዳለ አድርጎ በሚጠራ ባመነበት በአምላክ ፊት የሁላችን አባት ነው። ስለዚህ አብርሃም እምነት ምክንያቱ እምነት እንዲኖረው ያደረገው የእግዚአብሔር ማንነት ስለነበረ አብርሃም በዚህ ቦታ ላይ እግዚአብሔርን ዲሰርን ያደርገዋል። በአቅሙ በተገለጠ መንገድ ይሄ እግዚአብሔር የእምነት የምክንያት የሆነው እግዚአብሔር ለሞተ ነገር ምን መስጠት ይችላል? ህይወት ይሰጣል ይላል። ስለዚህ እምነቱ እግዚአብሔር ላይ ስለሆነ እምነቱ ለመዳበር ምክንያት የሆነውም ነገር የተገኘው ከማን ነው? ከእግዚአብሔር ችሎታ እንደሆነ እናያለን። ግልጽ ነው። ዛሬ እምነት ሰዎችን ሲለማመዱ እምነታቸውን ለማጎልበት ቴክኒኮች ይሰጣቸዋል። ቪዥዋላይዜሽን አለ አይደለም? ነገርን እየደጋገሙ ማለት አይደለም? አንድን ነገር መደጋገም ቪዥዋላይዜሽን ማለት ብዙ ነገርን ክሪኤቲቭ የሆነ በሰው ውስጥ ያለ ፎርስ ነው። ኮኔክሽን የሃይማኖት ነገር የለውም። ምንድን ነው? ቴክኒካል ሳይኮሎጂካል የሆነ ሰው ላይ የተማከለ ነገር እንደሆነ እንመለከታለን። እንደዚህ ያለ ነገር ፕራክቲስ ማድረግ የሚያመጣውን ዴንጀር ብዙ ነገር ያቸዋለሁ። ቪዥዋላይዜሽን ፕራክቲስ አድርገው በአጋንንት ኃይል የተጠመዱ ሰዎች ያነበብኩትን መጽሐፍ ነግሬያቸዋለሁ። ስለዚህ እውነተኛ እምነት ከሕያው እግዚአብሔር ጋር የሚያገናኝ እግዚአብሔር ምክንያት የሆነበት እምነት ስለሆነ የሚያምነው ሰው አምላኪ ይሆናል። ልብ በሉ፣ በምዕራፍ 4 ላይ ተማርነውን እንዳትረሱ። ቁጥር 20 ላይ ለእግዚአብሔርም ክብር እየሰጠ you see because የእምነቱ ምክንያት እግዚአብሔር ነውና he is a worshipper። ግን በቴክኒክ ግን እምነትን የሚለማመድ ሰው worshipper መሆን አይችልም። That's why ዛሬ በቤተ ክርስቲያን ውስጥ ጄኒዊን የሆነ እግዚአብሔርን የማምለክ ነገር የሌለበት ምክንያት መዝሙር አለን ግን አምልኮ የለን። ተነገራችን ላይ መዝሙር በስቷል አምልኮ ግን የለን። እስቲ ሰዎች እግዚአብሔርን አፕሪሺየት የሚያደርግ ሰው እኮ a certain kind of የእግዚአብሔር በረከት በዛ ሰው ላይ ኢምፖዝድ የሚሆን የእግዚአብሔር ነገር እኮ አለ እኮ። የእግዚአብሔር ሰውነት በላያችን ላይ ያመጣብናል፣ አምላኪዎች ያደርገናል። አያችሁት? ለእግዚአብሔር ክብር እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ እግዚአብሔርን የሚያቀበት ነገር በዚህ በእምነቱ ምን እየሆነ መጣ? ስር እየሰደደ ኢቨን እምነቱ እየጎለበተ ነው የመጣው። ማን ነው ያጎለበተው? ቀደም እንዳልኳችሁ እግዚአብሔር የእግዚአብሔር ማንነት ልብ ማለት ነው። እግዚአብሔር የተመሰገነ ይሁን። ይሄንን በጣም ማስተዋል አለብን በመንፈሳዊ ህይወታችን ጤናማ እድገት ለማድረግ ከፈለገ። ስለዚህ አጥብቆ እየተረዳ በእምነት በረታ እንጂ በአለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። ውድ ወገኖቼ አብርሃም በዚህ ጊዜ የራሱን ሁኔታ እንዴት ነበር የሚያየ ነበረው? ብዙ ጊዜ ሰዎች እንዲያምኑ ሲደረጉ አብርሃም ልክ ጥሩ ምሳሌ ትምህርት ይሆንልናል። ታሞ ያለ ሰው እንዳልታመመ ራሱ እንዲቆጥር ነው የሚነጋ። ካደው እምነተ ህመሙ እያመመው ሐኪም ቤትም አትሄድ መድኃኒትም አትውሰድ ሁሉ ይላሉ ሰዎች። በጣም በጣም አደገኛ ነው። በእንደዚህ ሁኔታ የሞቱ ሰዎች አሉ፣ የተሰበሩ ፋሚሊዎች አሉ። በጣም ወዳጄ የሆነም ሚዜው የነበርኩ ሰው እህቱ እዚህ ሀገር መታ ካንሰር አለብሽ ብለዋት ቲዩመር አለ ተብላለች እና ተመርመሪ አላት እና ከዛ በኋላ እንድትታከም እንትን ሲያደርግላት እሷ ለካ ትንቢት ሰምታለች ወገኖች እና የለም አንደኛዬን ጠቅልዬ እንትን ስመጣ ነው ብላ እምቢ ብላ አከላክል ምላጭ አይነካሽም፣ ምላጭ አይደርስብሽም፣ የሐኪም ምላጭ አይደርስብሽም፣ እኔ አምላክሽ እንደዚሁ አድንሻለሁ የሚል ትንቢት ተሰጣት። አልወስንም አለች ህክምና። ከዛ በኋላ ተመለሰች አገር ቤት። በቃ ብያባሰባት ለሱ ተደበቀው። በጣም ነው የሚዋደዱት፣ ልነግራቸው አልችልም። ሀዘኑ መወጣት ስላልቻለ እዚህ መጥቶ ነው ያገኘሁት ያንን ሰው እና ይህንን ትንቢት ሰምቶ ባሏ ሁሉ ወደ ጌታ መጣ። መቼም የእግዚአብሔር ነገር ይገርማል። ግን ሞተች። ፋሚሊውን እንዳለ ጨለማ ለበሰ። እና ውድ ወገኖቼ በጣም በጣም አደገኛ ነገር ነው። ብዙ ፕራክቲስ የሚደረግ ነገር መዳኗን በሰውነቱ አወቀች። መዳኔን አንድ ባለ ራእይ አይደለም ሊነግር የሚገባ፣ መዳናችሁን በሰውነታችሁ ማወቅ አለባችሁ። ሰውነታችሁ ሰፈር እያረጋችሁ እየተቸገረ አንዳንድ ሰዎች እየተቸገሩ ጌታ ይባርካል ቆይ ገና ቁጭ ብለታ ያለ ብለው አስቀምጠው አስቀሯቸው ሰዎች አሉ። መማር ያለበት ያልተማረ፣ መስራት ያለበት ያልሰራ አይደለም ቦርሳቸውን እያወጡ እግዚአብሔር ይባርካል እየተባሉ ከሰቨን 11 ከጋ ስቴሽን ሰው ያለፈ ኑሮ እንዲኖር ወይ ትምርቱን አልተማረ ወይ ስራውን ስራውን አላሻሻለ እንዱ ትባረካል እንደዚሁ በጨዋት በረከት። ውድ ወገኖቼ እግዚአብሔር አዳምን ሲፈጥረው ስራ ነው የሰጠው። እና በጣም በጣም የቦዘኔ ሃይማኖት ነው እንደዚህ ያለ ነገር። ከዚህ ነገር እግዚአብሔር ያድነን። ስለዚህ አብርሃም ተመልከቱት ያለውን የሰውነቱ ሁኔታ እንደምትመለከት ቁጥር 19 የመቶ ዓመት ሽማግሌ ስለሆነ እንደ ምውት የሆነውን የራሱን ስጋና የሳራን ማህፀን ምውት መሆኑን በእምነቱ ሳይደክም ምን አረጋ ተመለከተ። ያ ያን ያን ሪያሊቲ እኔ ወጣት ነኝ ጎረምሳ ነኝ ያለ አይደለም የሄደው አለ አይደለም። እና አንዳንዶች ምንድን ነው የሚሉት እዛ አባባ አብርሃም እያሉ ሲጠሩት አይቶ ነበር ምናምን ይላሉ። እንደዚህ እያሉ ብዙ ነገሮች የተሳሳቱ ነገሮች ከዛ ይወስዳሉ። ያዕቆብ ሚስቱ አልወልድ ብላ ስትለው በጣም ስታስቸግረው ከብቶቹ ብዙ እንዲወልዱለት እንትን እየላጠ ምን አሳያቸው ትዝ ይላችኋል እ ሽመልመሌ የሆነ እንትን አሳያቸው ያንን እያዩ ምን ወለዱ። ግን ራሔል ግን መውለድ ሲያቀታት ልጅ ስጠኝ አለችው። ሄዳ እኮ ጠየቀችው። እኔ እግዚአብሔር ልጅ በነሳሽ በእግዚአብሔር ቦታ ነኝ እኔ ብሎ ፊቱን መለሰላት። አሀ እነዚህ በጎች በሚወልዱበት በዛ ባየው ተራእይ መሰረት በይ እንግዲህ እንደዚህ ውለጅ ብሎ ቴክኒክ ተጠቀመ። አያችሁት? የእኛ ትልቁ ችግር ምንድን ነው? እግዚአብሔር በአንድ ወቅት የሰራውን ነገር ምን እናደርገዋለን? አሀ እግዚአብሔር በዚህ መንገድ መርቶኝ የሆኗልና ምስጢሩን አገኘው ነገር የሚያደርግበትን ስለዚህ ሳ እግዚአብሔር ጋር ሳልሄድ ይሄን ማድረግ እችላለሁ እንላለን። ፕሊዝ 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 አስተውሉ። ሃይማኖታችን ዴሊኬት የሆነ ባላንሱን ልንገራችሁ። እግዚአብሔር ሳይፈቅድ የምናገኘው ነገር በተለይም በሃይማኖት ሜተድ በመንፈሳዊ መንገድ ነገሮችን በመጠቀም ማግኘት ዴንጀር አለው። ስሙ ሰይጣናዊ መንገድ አለው። ኢትስ ቬሪ ዴንጀረስ። ሟርተኛ፣ ሞራ ገላጭ ኢንፎርሜሽን የሚነግረው ሁሉ ኃጢአትና ወጥመድ ነው የሚባለው ለዚህ ነው ወገኖች። ሙሴ ያችን በትር ጣላት አለው። ሲጥላት ምን ሆነች? እባብ ሆነች። ሸሻት ያዛት አለው። በትር ሆነች። በልሷን ይዘህ ሂድ አለው እግዚአብሔር። ብዙ ጊዜ ሙሴ እግዚአብሔር ጋር ሲጮህ ምን ያደርጋል? በትርን ዘርጋ ይለዋል። በትርን ይሏል። አሀ እቺ በትር በቃ ተለውጣለች ታሪኳ ብሎ ሙሴ እቺን በትር ተጠቅሞባት ያቃል እግዚአብሔርን ሳይለምን። የተጠቀመበት አንድ ጊዜ ነበረ ትዝ ይላችኋል። አንዴ ነው የተሳሳተው። አለቱን በመጀመሪያው ጊዜ ከአለቱ ውሃ ሲያወጣ እግዚአብሔር አለቱን ምታው አለው። መጥቷል። ሁለተኛው ጊዜ ግን ምንድን ነው ያለው? ተናገር አለው። ግን ሙሴ ተናዶ ስለነበረ መታ። ከናን አትገባም አለ። እግዚአብሔር የማይለውን ነገር ማድረግ ለእኛ አንድን ነገር ማግኘታችን አይደለም፣ በእግዚአብሔር ፈቃድ ነገር መገኘቱ እንጂ። መንፈሳዊ አሰራርን እንደ ህግ ስላወቅን ነገሮችን ማግኘት ዴንጀር እንዳለው ማስተዋል አለብን። እግዚአብሔር ከዚህ ይጠብቃል። ግልጽ ነው ወገኖቼ። እስራኤላውያኖች ያ የናስ እባብ ስቀል ተባለ ተሰቀለላቸው፣ በሙሉ ዳኑ። ያየ ይድናል አለ። ለምን እንደዳኑ ታውቃላችሁ? የሆነ ሚስጥር አለው ማለት ነው። ሰው እኮ እንትን ያለው ይሄ የነደፈው ነገር ውሻ አስደነገጠው ሰው፣ ያን ውሻ ብታሳዩት ፈሪ አይሆንም እያሉ እንደሚሉ እንደዛ የሆነ ዘዴ አለው ማለት ነው። እግዚአብሔር እዛ ያንን እባብ ሲያሳይ የሆነ ዘዴ አለው ብሎ ሚሉ ብዙ እስራኤላውያኖች ያንን የናስ እንትን ወስደው ምን አረጉት? አቆዩት መሳፍንት ውስጥ እርም እንደሆነባቸው እግዚአብሔር ቃል ይናገራል። እርም ሆነባቸው ይላል። ሐዋርያቶችን መልከት። ጥላቸው ጋር ሰው ሲመጣ ይፈወሳል። እነሱ ጥላቸው በሚያልፉበት ቦታ ሰዎች ያረጋል ይፈወሳል። ልብሳቸውን ሁሉ ጨርቅ እየወሰዱ አሃ አንዱ አገልጋይ ምን አለ? ትልቅ አቡጀዴ ገዛው አለ ኢትዮጵያ። ለምን? በጨርቅ ሰዎች እንዲፈወሱ እየቆረጠ እየቆረጠ የጸለየ ያድል ጀመረ። እዚህ አሜሪካን ሀገር ሰዎች ሁሉ ያድላሉ። እና ትዝ ይለኛል እኛ ልጆች እያለን በደርግ ጊዜ በቀበሌ ብዙ ስደት ስለነበረብን የፕሮቴክሽን ፌዝ ኮንታክት ይሉታል። ፌዝ ኮንታክት ማለት በቃ አትሊስት እምነታችን ኤክስፕሬስ የምናረግበት ኮንታክት መገናኛው እምነት ምን እንደሆነ ልክ ይሄ ስዊች እንደምናረግ ስዊች ማረጊያ ነው። የፌዝ ኮንታክት ጨርቅ እየመጣ በየቤቱ ይሰቀል ነበር። ከስደት ለማን ፋየር ፕሩፍ ፕሮቴክሽን ምናምን የሚል በቃ ያሸበረቀ። ሐዋርያቶች እንዴ እግዚአብሔር በዚህ መስራት ከጀመረ አረ ሰው ሁሉ ይፈወስ ብለው ጨርቃቸውን እንደዛ አርገው እንደውም አንደኛውን እንተቀምበት ብለው አርገው ያውቃሉ። እግዚአብሔር በአንድ ወቅት የሚሰራውን ነገር ለሁል ጊዜ ህግ አርጎ መጠቀም ዴንጀር አለው። ውሃውን ኢየሱስ ክርስቶስ ወደ ወይን ጠጅ ለወጠ። በምንድን ነው ያ የሆነው? በስልጣን ነው። የኬሚስትሪ ህግ ተከትሎ አይደለም። ነፋሱን ጸጥ በል ያለው በምንድን ነው? በስልጣን ነው። እኛ እግዚአብሔር በስልጣኑ የሚሰራውን ስራ ነው እንጂ የምንፈልገው በዘዴና በምናምን እንትን ብንል እንደ ሂንዱ ጉሮች ቃልቻ ሆነ ነው የምንቀረው። ኢትስ ቬሪ ዴንጀረስ። ስለዚህ እምነትን ስንለማመድ በጣም ማስተዋልና መጠንቀቅ ያለብን ነገር አለ። እግዚአብሔር ነው በስልጣን መንፈሳዊ ውጊያ ለምሳሌ በህይወታችን ብዙ ነገሮች አልፏል። እኔ በጣም ብዙ የእግዚአብሔርን ብርቱ እጅ በሚያስደንቅ ሁኔታ አይቻለሁ በራሴ ህይወት ውስጥ። ነገር ግን በአንዳንድ ችግሮች ላይ ለመጸለይ እኔ የጌታን ስም መጠቀም እፈራለሁ። ልነግራቸው አልችልም። ለምን? የጌታ ስም የእኔ አለንጋ አይደለም። የእግዚአብሔር መንፈስ ካልቀሰቀሰን የጌታን ስም በሰው ላይ እና በነገር ሁሉ በኢየሱስ ስም እያላችሁ ብጨፈጭፉ አደገኛ ነው። የባለስልጣን ስም ነው። የእግዚአብሔር ልጅ ስም ነው። እግዚአብሔር በመንፈስ ቅዱስ ባልመራን ነገር ሁሉ ላይ በተገጠመን ችግር ሁሉ በላ ሀይ በል እያልን ብናሟርት አደገኛ ነው በጣም። ስለዚህ ምንድን ነው ታዲያ እኛ የሚቀርልን ነገር? እግዚአብሔር ነው። አይኖቻችን ወደ እግዚአብሔር ናቸው። የባሪያይቱ አይኖች ወደ እመቤቷ እንደሆኑ፣ የባሪያው አይኖች ወደ ጌታው እንደሆኑ፣ የእኛም አይኖች ወደ ማን ናቸው? ወደ እግዚአብሔር። ስለዚህ እውነተኛ እምነት ያለው ሰው አይኖቹም በእግዚአብሔር ላይ ነው የሚያደርገው እንጂ እኔ ትላንትና እግዚአብሔር በሕይወቴ በሰራው ስንቱን ነገር ባራገፍኩበት በዛው እንትን እኖራለሁ ብሎ ቢል ፕላስቲክ ላይፍ ነው የሚኖረው። ሕይወት የሌለው ሕይወት ነው የሚሆነው። እግዚአብሔር ከዚህ ይጠብቃል። ውድ ወገኖቼ አስተውሉ። አብርሃም እግዚአብሔርን አመነ ነው የተባለው። እግዚአብሔር ባይኖር አብርሃም እግዚአብሔርን አመነ የሚለው ቃል አብርሃም እግዚአብሔርን በአምንም እምነት ነበረው ልንል በምንችልበት ያለ እምነት መጽሐፍ ቅዱስ አያስተምር። እምነት ጀነሬትድ የሚሆነው ውድ ወገኖቼ በሪሌሽንሽፕ ዳይናሚክስ ውስጥ ያለ ሪያሊቲ ነው እንጂ ራሱን የቻለ አንድ ኦብጀክቲቭ ነገር ሚስቲካል ፎርስ አይደለም። ዜር ኢዝ ናቲንግ ኮልድ ፌዝ። እግዚአብሔር ይመስገን። አያችሁ፣ እግዚአብሔር እምነት ይሰጥ የለም? አዎ። እንዴት ነው የሚሰጠው? ሊያደርግ ያለውን ነገር፣ እግዚአብሔር ሊሰራ ላለው ነገር የሰውን መንፈስ ምን ያደርጋል? ያነቃል። እግዚአብሔር ሊሰራ መንፈስ ቅዱስ ራሱ ሊገልጥ ላለው ነገር እጁን ሲዘረጋ ጌታ ይሄን ያደርጋል የሚል መረዳትና ምን አለው? እምነት አለው። አንድ ሰው ከምን የተነሳ? ከእግዚአብሔር መንፈስ የተነሳ፣ ከእግዚአብሔር መነካት የተነሳ፣ የእግዚአብሔርን ሐሳብ ከማወቅ የተነሳ፣ እግዚአብሔር እጁን ስለዘረጋ ጣቱ ስለመጣች የሚሆን ነገር። ማንኛውም ነገር በመንፈሳዊ ሕይወት ውስጥ በትክክለኛው የወንጌል እምነት በትክክለኛ መጽሐፍ ቅዱስ እምነት የሚካሄደው እግዚአብሔር የሚሰራውን ሁሉ በስልጣኑ ነው የሚሰራው። እግዚአብሔር የተመሰገነው። ስለዚህ አንድ የሆነ ቴክኒክ ዘዴ ከመጽሐፍ ቅዱስ እንደተማረ ሰው ራሳችሁን እንዳታደርጉና ቃሊጥ እንዳትሆኑ እመክራችኋለሁ። እግዚአብሔር የተመሰገነው። ስለዚህ በዚህ ቦታ ላይ የምንመለከተው የሮሜ ምዕራፍ 4 ትምህርት አብርሃም እግዚአብሔርን ስላመነ ምንም የራሱ ነገር ለሚታመንበት ነገር የለውም። የመቶ ዓመት ሽማግሌ ነው፣ ሚስቱ 90 ዓመቷ ነው። እግዚአብሔርን ስላመነ እምነቱ ጽድቅ ሆኖ ተቆጠረለት። እምነቱ ምንድነው? እግዚአብሔርን ያመነው። ማንን ያመነው? እግዚአብሔርን ያመነው። በእምነት መጽደቅ ደጋግም ያስተምር ያለው የእምነት መጽደቅ ዶክትሪን በመማር አይደለም የምንድነው። እነዚህ ትምህርቶች አጽዳቂውን እግዚአብሔርን ነው የሚነግሩን። ብዙ ሰዎች ቤተ ክርስቲያን እየተማሩ ላይድኑ እንዳይችሉ እኔ ብዙ ፍርሃት አለኝ። Do you believe in God? ነው ጥያቄው። አጽዳቂው እግዚአብሔር ነው። ለምን? ምዕራፍ 4 ላይ ተመልከቱት፣ ቁጥር 5 ላይ ነገር ግን ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን ሰው አጽዳቂ በሚያጸድቅ አጽዳቂው እግዚአብሔር ነው። ለአብርሃም ጽድቅን የቆጠረለት ማን ነው? እግዚአብሔር ነው። ስለዚህ የሚያጸድቀን እግዚአብሔር ነው። ስለ አንድ ነገር የምናውቀው ነገር በራሱ ያድነኛል ብሎ ማመን ብዙ አደጋ እንዳለው ነው እኔም ማምነው ወገኖች፣ እኔም ማምነው። ስለዚህ በመጽሐፍ ቅዱስ የምንማረው ነገር መጽሐፍ ቅዱስ በእግዚአብሔር ላይ ማመንን ካላመጣልን መጽሐፍ ቅዱስን አስማተኞች እንደሚጠቀሙበት ሌሎች ሰዎች በነገራችን ላይ አስማተኞች ሁሉ ይጠቀሙበታል። Do you know this? እኔ have read literatures research በተለያዩ አገሮች የተሰራ መጽሐፍ ቅዱስን እየተጠቀሙ አጋንንት የሚጎትቱ ሰዎች አሉ። ስለዚህ እኛ ሀብትን ለመዝረፍና ለማግኘት ተጠቅመናል፣ እነሱ ለአጋንንት ተጠቅመዋል። The same banana. በኋላ ዞሮ ዞሮ እንደነሱ እንዳንሆን ነው የሚያስፈራው። አያችሁት? ስለዚህ ምንድነው? መጽሐፍ ቅዱስ የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። የኛ የማንም አይደለም። የእግዚአብሔር ቃል ስለሆነ በመጽሐፍ ቅዱስ ተናጋሪውን እግዚአብሔርን ነው የምናምነው፣ የቃሉን ባለቤት እግዚአብሔርን። That's the whole thing. ጌታ ኢየሱስ ክርስቶስ ፈሪሳውያኖቹ ምን አላቸው? እናንተ በመጽሐፍት የዘላለም ሕይወት ያለ ይመስላችኋል? እነሱን ትመረምራላችሁ አላቸው። እነርሱ ስለ እኔ የመሰክሩ ናቸው፣ እናንተ ግን ሕይወት እንዲሆንላችሁ ወዴት አትመጡ? ወደ እኔ ልትመጡ አትወዱም አለ። ስለዚህ የምናነበው ነገር ሁሉ ትክክለኛ የሆነ ሚሽኑን ፈጸመ የሚባለው መቼ ነው? እኛን ከእግዚአብሔር ጋር ካገናኘ። እውነተኛ እምነት ያላቸው ሰዎች ሁሉ ቅድም አምላኪዎች ናቸው እንዳልኳችሁ፣ እውነተኛ መጽሐፍ ቅዱስን እውነት የተረዱ ሰዎች ሁሉ ወደ ጌታ የተጠጉ ሰዎች ናቸው፣ ጌታን ይጠጋሉ። እግዚአብሔር ይመስገን። ለዚህ ነው ብዙ ጊዜ ሰዎች ጌታን መቀበልን ስናስተምራቸው ጌታን መቀበል ማለት እንደዚህ ነው እንደዚህ ነው እንደዚህ ነው ብንላቸው ምን ያደርጋሉ? በቃ ጌታን ተቀበላል አሁን ይላል። እና በቅርብ ጊዜ አንድ ሰው ሳስተምር እኔ ስለ ጸሎት መማር ፈልጋለሁ አለኝ። ለምን አልኩት። በቃ እንዴት መጸለይ እንዳለብኝ አለ። ጌታን ተቀብለሃል አልኩት። አሁን አለ። እና እኔ ሚስቴ እንዴት እንደማዋራ ማወቅ ፈልጋለሁ፣ እንዴት ነው ሚስት የምታዋራው ትለኛለህ አልኩት። ሳቀ። አይ ሆፕ መቼም እናንተም እንደዚህ ትቸገሩ ማለት አይታወቅም እኮ አንዳንዴ። እና እኔ ሚስቴን እንዴት እንደማዋራት በማየት በቃ እኔም እንዳንተ ነው ማወራት ብለህ ብትል ምን ይመስላል? ሚስት ምን ይመስላታል አልኩት። ሳቀ። እንዴት ታረጋለህ እንደዚህ አልኩት። ጌታን የተቀበለ ሰው እንዴት ከጌታ ጋር ማውራት አይጀምርም? ራሱ ማውራት እኮ ማለት ነው ጸሎት አይደለም እንዴ? ጌታን ተቀብያለሁ ማለት አይኖቹ ጌታ ላይ ከሆኑ፣ ጌታን ተቀብያለሁ ማለት በነገረ ትምህርት ስለተቀበሉ ሰዎች ሪሌሽናል ዳይናሚክስ ያለው ነገር ስለሌለ ምን ይሆናል? ጌታን መቀበል እንደዚህ በል ብለውኝ አነብንቤ ሁሉንም የተባለውን እጄን ማውጥቼ ወይ ቆሜ ጸልዬ ተጸልዮ ወይ ተጭኖብኝ ነው ተቀብላል ተብያለሁ፣ ተቀብሏል፣ አለቀ። ሪሌሽንሽፕ ሰውየው የለውም ከእግዚአብሔር ጋር ምንም የለው። እኔ ጌታን ስቀበል በእውነት ነው የምነግራችሁ፣ ጌታ ሆይ የምናገረውን ስጠኝ ለው ነበር። የሚያስገርም ነገር ይሰጠኝ ነበር። ለዚህ ሰው እነዚህ ነገሮች ነገርኩት። ከጌታ ጋር ግንኙነት ሳይኖር ሰው ስለጋ ብቻ ያነበበ ሰው አግብቷል ማለት ይቻላል? አያችሁት? you know አንዲት ሴት ወይም አንድ ወንድ በህይወታቸው ሲመጡ ነው ሰዎች አገቡ የሚባለው አይደለም? ልክ እንደዚሁ የጌታ ነገር እኛ ውስጥ ከጌታ ጋር ሪሌሽንሺፕ ሲኖረን ነው። ብዙ ክርስቲያን በዚህ ዘመን እዚህ ውስጥ የሚገባ ኢንፎርሜሽን ተቀጠቀ ሊፈነዳ ምንም አልቀረም ሰው ግራጁዌት አናረክ ወይ እንጀራ አበላ ወይ ምን አይል ግን ከጌታ ጋር ግንኙነት የለም። እሺ ከጌታ ጋር ግንኙነት ነው። እኔ ማንንም ስክትትል ትምርት ሳስተምረን ጌታን እንደተቀበልኩኝ ይገርማቸዋል። ይታወቃቸዋል ውስጣቸው እግዚአብሔር መንፈስ የጌታ መገኘት ይታወቀናል። እንደዘው የዘንድሮ ጭው ያለ ክርስትና ነው ሰዎች ተቀበላን በየጊዜው የሚቀበሉ ሰዎች አሉ። ጌታ እና አንድ ሰው ቢቸገረኝ ምንድነው የምትነሳው በየጊዜው ትንቀበላለህ ወይ ስለው እኔ ትምርቱ ደስ ስላለኝ ነው ይላል። መቀበል ማለት ምን ማለት ነው? ለዚህ ሰው ይሄ ሐሳብ እቀበላለሁ ማለት ነው እስማማለሁ ማለት ነው እንጂ ጌታን መቀበል ምን እንደሆነ አልገባው ማለት ነው። አያችሁት? በየጊዜው የሚያገባ ሰው እንደሌለ በየጊዜው ጌታን ሰው አይቀበልም። ግን ሰው ሚስቱን ወይም ባሉን ያወቀ የተማረ እንደሚሄድ እናቃለን። So the same thing እኛም እንደዚህ ነው። ስለዚህ የእግዚአብሔር ቃል ወደ እግዚአብሔር ነው የሚያመጣን። ያነበብነው ነገር አምላኪዎች አመስጋኞች እግዚአብሔርን አድናቂዎች ያደርገናል። ለምን? እግዚአብሔር ነው የተናገረን። ዛሬ እግዚአብሔር አስተማረኝ። ዛሬ እግዚአብሔር በቃሉ there is a natural spontaneous የሆነ ሪስፖንስ አለ። እግዚአብሔር የተናገራቸው ሰዎች የሚያደርጉት ናቹራል የሆነ በቃ ፈንድቶ የሚወጣ ግድ የሚል ምላሽ አለ። እግዚአብሔር ሰው ሲናገር እግዚአብሔር የተመሰገነ ይሁን። ግን መጽሐፍ ቅዱስ እናነብ ዘንድሮ እንደ ጋዜጣ ያህል ነው የምናነበው። እኔ ተጠግተን ማንበብ አለብን። ይሄን ደጋግሜ ተናግሬያለሁ። ስለዚህ አብርሃም ሲያምን እምነቱ የአብርሃም እምነት እግዚአብሔርን ያመነው እና እምነቱ አምላክ ያድርጎታል። በዚህ ቦታ ላይ እንደምንመለከተው እግዚአብሔር የተመሰገነ ይሁን። ይህን በጣም አርገን ማስተዋል አለብን። እውነተኛ እምነት ያለው ሰው ሁሉ በትክክለኛው የወንጌል እውነት ላይ እግዚአብሔርን አምናለሁ የሚል ሰው እግዚአብሔር ለኔ መልካም ያደርግልኛል አምላኬ እግዚአብሔር እሺ ልክ አንድ ወንድሜ እንዲያረግልኛል እንደምንል በጎ ነገር የሚያደርግልንን ሰው በአፕሪሺየሽን በአድናቆት በፍቅር በመታመን እንደምናነሳ ሁሉ የምናምነውንም እግዚአብሔር ከዛ በተሻለ እግዚአብሔር ይመስገን ሰው ከሚያደርግልን በተለየ የሚያደርግልን አምላክ ስለሆነ በአድናቆትና በፍቅር በአምልኮ መንፈስ እናስበዋለን። እውነተኛ እምነት ካለ አሜን እግዚአብሔር ይመስገን። ስለዚህ አብርሃም እምነት ሕያው የሆነ እምነት ነው። ሕያው የሆነ እምነት ነው። ግንኙነትን ያመጣ እምነት ነው። ስለዚህ በዚህ በምዕራፍ 4 ላይ ስንመለከት ይሄው እምነት ለኛም ነው ይላል ቁጥር 22 ላይ። ስለዚህ ደግሞ ጽድቅ ሆኖ ተቆጠረለት ካለ በኋላ ቁጥር 23 ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም ስለ እኛም ነው እንጂ። እንዴት ነው እኛ የሚቆጠርልን? ስለ በደላችን አልፎ የተሰጠውን እግዚአብሔር ይመስገን እኛን ስለማጽደቅም የተነሳውን ጌታችንን ኢየሱስን ከሙታን ባስነሳው ለምናምን ለኛ ይቆጠርልን ዘንድ አለው። ብዙ ጊዜ ጌታ ኢየሱስን ማመንንና በዚህ ቦታ ላይ ተጠቀሰውን ስንመለከት የተለያየ ነገር ያለ ይመስላል። በደህንነት ሥራ ውስጥ አብ ወልድ መንፈስ ቅዱስ የሶስቱ ተሳትፎ የሌለበት ደህንነት የሚባል ነገር የለም። ልጁን የሰጠን ማን ነው? እግዚአብሔር አብ። እግዚአብሔር የተመሰገነ ነው። ልጁን ከሞት ያስነሳ ማን ነው? ይኸው እዚህ ላይ እግዚአብሔር አብ። እግዚአብሔር የተመሰገነ ነው። ስጋን ግን አዘጋጀህልኝ ዕብራውያን ምዕራፍ 10 ላይ ማን ነው ስጋን ያዘጋጀለት? እግዚአብሔር አብ። በእነዚህ ሁሉ ጊዜያቶች ኢየሱስ ክርስቶስ ሲወለድ በመንፈስ ቅዱስ ኃይል ነው። መንፈስ ቅዱስ በላዩ ላይ ሆኖ ነው ወንጌል የሰበከው። የእግዚአብሔር መንፈስ ሳይኖርበት ኢየሱስ የሰራው ሥራ የለም። አምላክ የሥላሴ ሁለተኛ ክፍል ኢየሱስ የእግዚአብሔር ወልድ መንፈስ ቅዱስ ሳይሰራበት ከኖረ፣ ውድ ወገኖቼ፣ እኔ ምስጢረ ሥላሴን ብዙ አስተምር ያለው እዚህ ቦታ ምስጢረ ሥላሴ ደህንነት ምስጢር በሚል መንፈሳዊ ሕይወትን የምናይበትን ነገር ኮምፕሊትሊ የሚቀይር አስገራሚ ኃይል እዛ ውስጥ እንዳለ ነው የማምነው። እውነቴን ነው የምነግራችሁ። እኛ የምንድንበት ዓላማ ትልቁ ነገር አንተ በእኔ እንዳለህ እኔም ባንተ በእኛ አንድ የሆኑ ዘንድ የሰጠኝን ክብር ሰጥቻቸዋለሁ ብሏል። ይሲ በአብና በወልድ መካከል ምንም እንኳን 2% ቢሆኑ አብን ማየት ወልድን ማየት ነው። እኛን አካሎቹ ሊያደርገን የሚፈልገው ብልቶቹ የሚያደርገን ሳኦል ሳኦል ለምን ታሳድደኛለህ እስኪል ድረስ የደረሰው እኛ ማለት የክርስቶስ ነገር ውስጣችን ገብቶብን ስላለ እሱ በእኛ መኖሩ የእኛ ነገር የእሱ መሆኑን ነው የሚያሳየው። ክርስትና በጣም አስገራሚ ነው። ክብር ለእግዚአብሔር ይሁን። ስለዚህ ጌታ ኢየሱስ ክርስቶስ እዚህ ቦታ ላይ ለእኛ በደላችን አልፎ የተሰጠ ቢሆንም የማዳን ስራ በአብ በወልድ በመንፈስ ቅዱስ በአንድ አምላክ የተደረገ እንጂ አብ በኃጢአታችን ሩቅ ሆኖ ተቆጥቶ ኢየሱስ እባክህ እባክህ እያለ እንዳስታረቀ ነው ሰዎች የሚያስቡት። እንደዚህ ያለ ነገር የለም። በነገራችን ላይ ማስታረቅ የሚለው ቃል፣ አማላጅ የሚለው ቃል ለብዙ ሰዎች በቃ እንግዲህ አሁን ይቅር በላቸው እባክህን እባክህን ይቅር በላቸው። አማላጅ ማለት ሁልጊዜ እንደዚህ ባለ መንገድ ካያችሁ ትልቅ ስህተት አለ። በኦርቶዶክስ ውስጥ ትልቁ ችግር ውስጥ ያለው ማንን ከማን ጋር ያማልዳል ይላል። አማላጅ ማለት የእኛን ጉዳይ የራሱ ያደረገ ጌታ መሆኑን ነው የሚያሳየው። ማይ ኬዝ ኢዝ ኢን ሂዝ ሃንድ ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ኬዛችንን የእኛን ጉዳይ በሱ በራሱ አድርጎታል። ያማልድናል ማለት ኤኒቲንግ የእኛን ነገር የሚመለከት ነገር ኤክስኪዩትድ የሚሆነው ዋናው የእኛ ጉዳይ የተያዘው በሱ ስለሆነ በሱ ነው የሚሆን። ጌታ የተመሰገነ ይሁን። ስለዚህ የህይወታችን ታሪክ ሁለመናችን በእጁ ነው ያለው። እግዚአብሔር የተመሰገነ ይሁን። ኤኒቲንግ በክርስቶስ በኩል ነው የሚፈጸመው። ክብር ለእግዚአብሔር ይሁን። ስለዚህ በዚህ ቦታ ላይ ስለ በደላችን አልፎ የተሰጠውን የእግዚአብሔር ልጅ ኢየሱስ ክርስቶስን ከሙታን ያስነሳውን አምላክ ማመን ማለት አንዱን ገንጥሎ አንዱን ማመን አይደለም። ኢየሱስን ያመነ አብንም ነው የሚያምነው። ብዙ ሰዎች ግራ ይገባቸዋል አለ አይደለም። አሁን ኢየሱስን ሳምን አብ ቅሪ ልሆን ስጸልይ ማጋ ልጸልይ ተራ በተራ እያንዳንዳቸው እንዳይከፋቸው ልጸልይ ወይ እንዴት ላርግ እያሉ ይቸገራሉ ብዙ ሰዎች። ነገር ግን መጽሐፍ ቅዱስ በዚህ ጉዳይ ላይ በጣም ግሩም የሆነ መልስ ይሰጠናል። አንደኛ ዮሐንስ ምዕራፍ 2 ላይ ቁጥር 23 ወልድን የሚክድ ሁሉ አብ እንኳ የለውም፣ በወልድ የሚታመን አብ ደግሞ አለው። ስለዚህ አንዱን አመነን ማለት ሌላውንም አመነን ማለት ነው እንጂ የሽፍትና የፈረቃ ነገር ልናደርግ የሚያስገድድ ነገር አይደለም። እና አብን አሳየን አለ ኢየሱስ ክርስቶስን ሲጠይቁት። እንዴ ከእናንተ ጋር ያለው እንዴት ለኛ ያ አታውቀኝም እስከ ዛሬ ድረስ አለ። እስከዚህ ነው ማለት ነው። ስለዚህ አብን አናጣም ወልድን በማግኘት። አያችሁት? ወልድን የሚክድ ሁሉ አብ እንኳ የለው፣ በወልድ የሚታመን አብ ደግሞ አለው። እግዚአብሔር የተመሰገነ ይሁን። አያችሁት? ይሄ በጣም በተለይ ዮሐንስ በዚህ ጉዳይ ላይ ብዙ ልብ የሚያሳርፉ አስገራሚ ምስጢራቶችን ይናገራል። ስለዚህ በምስጢረ ሥላሴ ውስጥ አብና ወልድ ያላቸው ትስስርና መያያዝ እንደ ሁለተኛ እንደምናየው እዚህ በስፔስ እና ታይም ውስጥ ያለን ፍጡራን በስሪ ዳይሜንሽን ላንጉጅ እርስ በርሳችን እኔ አንተ እሱ እየተባባን በምንኖረው አይነት አይደለም። አብን አየን ማለት ወልድን አየን ነው። ወልድን አየን ማለት አብን አየን ነው። There is no way አብና ወልድ ልንለያያቸው የምንችል ነገር አይደለም። እግዚአብሔር የተመሰገነ ይሁን። የሚያስደንቅ ሚስጥር ነው። ስለዚህ በዚህ ቦታ ኢየሱስ ለበደላችን አልፎ የተሰጠውን እኛን ስለማጽደቅ የተነሳውን ጌታችን ኢየሱስን ከሙታን ባስነሳው ለምናምን ለእኛ ይቆጠርልን ዘንድ አለው። ልብ በሉ፣ ኢየሱስ ሲሞት ለእኛ ምዕራፍ 5 ላይ ተመልከቱ ቁጥር 8 ላይ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። እግዚአብሔር በአንድነቱ በመለኮት አንድነቱ እግዚአብሔር ለኛ ያለውን ፍቅር ያስረዳል። ስለዚህ በኢየሱስ ክርስቶስ የተደረገልን ቸርነትና የማዳን ሥራ ሁሉ የእግዚአብሔር የማዳን ሥራ ነው። የእግዚአብሔር የማዳን ሥራ እግዚአብሔር የተመሰገነ ነው። ስለዚህ ኃይማኖታችን ይህንን የኔ ጓና ሸክሜ ስለሆነ እንደው እንደገና ደግማለሁ እና ከሙታን ባስነሳው ለምናምን ለኛ ይቆጠርልን ዘንድ አለው። ስለዚህ የሚቆጠርልን ጽድቅ እግዚአብሔር እኛን የሚቆጥርልን ጽድቅ ምን አይነት ጽድቅ ነው ብለን ማወቅ ብንፈልግ ወደፊት የበለጠ እንደገና እናዋለን ምዕራፍ 5 ላይ። ነገር ግን አንድ ነገር እንመልከት። የምናምነው አንድ መጽደቅ የሚባል ነገር ለማግኘት ወይ መንግስተ ሰማያት ለመሄድ አይደለም። የምናምነው ቆጣሪውን ነው፣ እሱ ነው የሚቆጥረው። አንድ የሆነ ጽድቅ አምኜ ያገኛለሁ ብላችሁ ቀሊጥ እንዳትሆኑ። ስለዚህ የምናምነው ቆጣሪውን ነው፣ ይቆጠርልን ዘንድ። ቆጣሪ ከሌለ ልትቆጥሯችሁ ኖ፣ ማንም ሰው ራሱን ሊመራ አይችልም። አይ ክሌም ኢት ብላችሁ ብትሉ ገደል ነው የምንገባው፣ አለ እንጠፋለን። ወገኖች በእውነት በወንጌል የሚጠፉ ሰዎች አሉ። ስለዚህ የሚቆጥር እግዚአብሔር አለ። ይሄ እግዚአብሔር ማንን ይቆጥር? ለማን ይቆጥራል ጽድቅን? በኢየሱስ ክርስቶስ ለበደላችን አልፎ የተሰጠውን የእግዚአብሔርን ልጅ ኢየሱስ ክርስቶስን ለሚያምኑ እግዚአብሔርን ለሚያምኑ አብርሃም እግዚአብሔርን አምኖ እንደተቆጠረለት ለእኛም እግዚአብሔር እሱን ስናምን ቆጣሪው ማን ነው? ማን ነው የሚቆጥርልን? እግዚአብሔር። እኛ አይደለን የምንቆጥረው። ክሌሚት ብለን ብንቆጥር ሊሆን አይችልም። ጌታ ይመስገን። ስለዚህ ቆጣሪውን እንዳትረሱ። ምን ያደርገናል ይሄ ማለት ነው? እኔ ለእኔ የሚፈጥርብኝ ልንገራችሁ፣ ትሁት ያደርገናል። ጉረኛም ማረ ሊያረገንም አይችልም። እኛው ራሳችን ላይ ከቆጠርን አንዴ እንትን እንሆናለን። እኛ ነን አይቆጠርን ያፈስ ነው። ለነገሩ አቧራ ነው። ግን እግዚአብሔር ግን ቆጥሮልኝ ከሆነ ግን ወርሽፐር ያረገኛል፣ አምላክ ያረገኛል፣ አድናቂ ያረገኛል፣ ለእግዚአብሔር የሚገዛ ሀምብልነትን ይፈጥርብኛል። ቆጣሪው እግዚአብሔር አለ አይደለም? ዴር ኢዝ አ ቢዩቲፉል ሪሌሽንሺፕ። ውድ ወገኖቼ አንድ ነገር ልጠይቃችሁ። እንደዚሁ የምታገኙት ነገር አላለም፣ ዝም ብሎ የምናገኘው ነገር። ለምሳሌ ሰዎች አንዳንድ ጊዜ ቸርነት ያደርጋሉ። አንዳንድ ቦታ ውሃ ያድላሉ፣ ምን ያድላሉ፣ ቴክ ኤቭሪባዲ ይላሉ። በቃ ምንም። ግን አሁን በዚህ ጊዜ እነዛን ሰዎች እኔ እኮ ያ ሰውዬ እኮ ያን ውሃ ከሰጠኝ ጀምሮ እኮ ወደድኩት ብላችሁ ፍቅርም ሪሌሽንሽፕም ላይኖራችሁ ይችላል። አይደል? እግዚአብሔር እኔን ኃጢአተኛውን እንደማረኝ ካወቅኩ፣ ልብ በሉ እስቲ፣ ቸርነት ያደረገላችሁን አንድ ሰው፣ በችግራችሁ ጊዜ የደረሰላችሁን ሰው አትወዱም? አታደንቁም? ሚኒንግፉል በሆነ መንገድ በክሪቲካል የህይወታችን ኒድ ውስጥ መጥቶ አንድ ነገር የሰራልንን ሰው በጣም እንወዳለን። በጣም ነው የምንወደው። ብዙ የሆነው ኃጢአታቸውን የማረላቸውን እግዚአብሔር በጥልቀት የሚወዱት መሐሪውን የሚያምኑ ብቻ ናቸው። ብዙ ሰው ዛሬ ቤተ ክርስቲያን በወንጌል የሚጠፋ ህዝብ በስቷል ብዬ ነው የማምነው። ደግምላችኋለሁ፣ እግዚአብሔርን ሳያምኑ ሀምብል ሳይሆኑ ፍቅርም ለጌታ ሳይኖራቸው ምንም እንደው የወንጌል ውሃ እንዲህ የተረጨባቸው የማይመስሉ ክርስቲያንን የሚሉ ብዙ ፕላስቲክ ፊት ያላቸው ሰዎች አሉ። እኔ እንደ ቤተ ክርስቲያን ስኬር የሚያደርገኝ ቦታ የለም። ዲስ ዴይስ እንደ ቤተ ክርስቲያን ስኬር የሚያደርገኝ ቦታ የለም። ዓለማውያኖችን ከነ ኃጢአታቸው መመስከር በጣም ይሻላል። አንዳንዴ ልብ በሉ የምነግራችሁን ነገር። ስለዚህ ብዙ ሰዎች እግዚአብሔርን መሐሪውን ጽድቅ የሚቆጥረውን ቢያምኑት ይወዱታል፣ ያከብሩታል። ቸርነት ተደርጎልኝ የሚቆጥርልኝን እግዚአብሔርን ምዕራፍ አምስትን ተመልከቱት። እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። አያችሁት? በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አገኝተናል፣ በእግዚአብሔርም ክብር ተስፋ እንመካለን። ሪሌሽናል ነገሮች ናቸው። በዚሁ ሶስት ነገሮች ተጠቅሰው ታያላችሁ ወገኖቼ፣ ሰላም፣ መግባት፣ ክብር። አያችሁት? በድን የሆነ ሃይማኖት አይደለም። ሰላም፣ መግባት፣ ክብር። መግባት ምንድን ነው? ወደ እግዚአብሔር መቅረብ፣ እግዚአብሔር ጋር መጠጋት። ቲሲስ የተገኘልን ነገር ሰው ቸርነት አድርጎልን አለ አይደለም። አንዳንድ ሰዎች ከሰው በቃ እንደ ፋስት ፉድ ሰርቪስ ብቻ ነጥቀው ነው ድራይቭ ስሩ እንደሚወሰድ አይነት ነገር። የሰጣቸውንም አያውቁትም፣ ምንም አይሉም ብቻ አለ አይደለም። ልክ እንደዛ ነው። ዛሬ የሆነው ነገር ሁሉ ተበላሽቷል። እግዚአብሔር የማረው ሰው ከልቡ እግዚአብሔርን ሊያመልክ ሊያመሰግን በእግዚአብሔር ፊት ሊሆን ሊጸልይ የተደረገለት ምሕረት ያስደንቀዋል። እግዚአብሔር ማረኝ፣ ጽድቅን ቆጠረልኝ ለኔ ኃጢአተኛው። እግዚአብሔር ያስደንቀናል፣ ያዘምረናል፣ አምላኪዎች ያደርገናል። ውድ ወገኖቼ ይሄንን ነው የሚያስገኝልን። ሰላም ማለት ምንድን ነው? ሪሌሽናል ላንጉጅ ነው። ሰላም ከማን ጋራ? ከእግዚአብሔር ጋር ሰላም። እንዴት ያለ ነገር ነው ይሄ! ይህን ትምህርት ብቻ አድርጎ ጠጥቶ በቃ ሰላም። እዚህ ላይ እንደዚህ ጳውሎስ እንደጻፈው አንዳንድ ሰዎች ሲያስተምሩ፣ እኔ እውነቴን ነው የምነግራቸው፣ ብዙ ሰዎች ሲያስተምሩ ከፑልፒት ላይ ጎትታ አውርዳቸው አውርዳቸው ነው የሚለኝ አንዳንዴ። ምክንያቱም እነሱ ማይም የሚያስተምሩን ይመስለኝ፣ ፊደል ማንበብ የማይችል ሰው። ህይወት ያለውን እግዚአብሔርን ነገር ነው መናገር ያለብን። ይህን ማንም ከማንም የተሻለ ማንም ያነባል። ብዙዎቻችሁ ከእኔ የተሻለ ማንበብ ትችላላችሁ፣ በእንግሊዝኛም በምንም። ግን ደ ሞስት ኢምፖርታንት ነገር የእግዚአብሔርን እውነት የእግዚአብሔርን ሚስጥር ሚኒንግፉል በሆነ ህይወት በሚለውጥ መንገድ ማቅረብ ነው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ስለዚህ ምንድን ነው በዚህ ቦታ ላይ የምንመለከተው? ሰላም የሚለው ቃል ግንኙነታዊ ነው። ብዙ ሰዎች ኃጢአታቸው ከብዶባቸው የእግዚአብሔር ምሕረት የተቀበሉ ሁሉ የእግዚአብሔር ሰላም አጥለቅልቋቸው በሰላም ውስጥ ይጥለቀለቃሉ። እግዚአብሔር ይመስገን። ዴይ አፕሪሺየት። ዛሬ ሰላም ያለው ክርስቲያን እስኪ ንገሩ። እውነቴን ነው የምነግራችሁ፣ የእግዚአብሔር ሰላም በውስጣቸው ይገባል። ክብር ለእግዚአብሔር ይሁን። ሰላም፣ መግባት፣ ወደ እግዚአብሔር መቅረብ። ብዙ ሰዎች ታርቀው ወዳጅነታቸው ይታደሳል። አንዳንድ ሰዎች ታርቀውም እንደገና ይታረቃሉ፣ ታርቀውም ይታረቃሉ፣ ታርቀውም ይታረቃሉ። ምንም ግንኙነት የለም። ሪሌሽንሽፑ ሪስቶርድ አይደለም። ከእግዚአብሔር ጋር ግንኙነት ያልፈጠረ ሃይማኖት መዳንን ላያስገኝ ይችላል። ጠርጥሩ ወገኖች። ስለዚህ እግዚአብሔርን ይናፍቃሉ። እግዚአብሔርን በወንጌል ያመኑት ሰዎች፣ በትክክለኛ እምነት ያሉ ሰዎች አምላኪዎች ይሆናሉ። ሊያገኙት ሊጠጉት ይፈልጋሉ። ጸሎት ያለበት ቦታ፣ ክርስቲያኖችን ማግኘት፣ የእግዚአብሔር ነገር ያለበት ቦታ መሄድ ይፈልጋሉ። መግባት፣ በእግዚአብሔርም ክብር ተስፋ እንመካለን። ውድ ወገኖች፣ ከእግዚአብሔር ጋር ሰላም ካለን፣ መግባት ካለን፣ የእግዚአብሔርን ነገር ሁሉ መናፈቅ፣ የእግዚአብሔር ነገር ሁሉ መሻት ይመጣል። አንድ መዳን የሚባል ነገር በቃ አለ አይደለም፣ መንግስተ ሰማያት መግባት የሚባል ምዝገባ አይደለም። እኛ የሚደረገው ወንጌል ሰምተን የመንግስተ ሰማያት ምዝገባ አይደለም የሚካሄደው፣ ተመዝገባ አይደለም። relationship ነው establish የምናደርገው ከእግዚአብሔር ጋር ግንኙነት ነው የምንፈጥረው ሃሌሉያ እግዚአብሔር ጋር ሰላም ከእግዚአብሔር ጋር ለመገናኘት መግባት ማግኘት የእግዚአብሔር የሆነው ነገር ሁሉ ክብሩን መልካምነቱን ሁሉ መመኘት መናፈቅ ወደ ወገኖቼ እኔ አንድ ነገር በጣም ዲሰርን አድርጌ ያመንኩ መጥቻለሁ በዚህ ዘመን የሚያስፈልገው ሪቫይቫል የምንም ሪቫይቫል አይደለም የወንጌል ሪቫይቫል ነው መምጣት ያለበት አይ ቴል ዩ እኔ ወዘናውን የዚህን ሁነት መነግራችሁ ነው ወዘናው እየተሰማኝ ነው መነግራችሁ ይሄን ሪቫይቫል ነው እግዚአብሔር እንዲያመጣልን የሚያስፈልገው የሰው ህይወት እንዲለወጥ እንዲሁም የሚያስጮህንና የሚያንከተክተንማ ምን ባለጌ አርጎ ነው ያስቀረ አይምሯችንን አስቶን አስጥሎ ያስቀረ እንደዚህ ያለ ሪቫይቫል እናንፈልግም ሰላም ከእግዚአብሔር ጋር ወደ እግዚአብሔር መግባት በእግዚአብሔር ክብር ተስፋ መመካት እግዚአብሔር የተመሰገነ እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ይላል እንያዝ ከሚለው ቃል ይልቀኔ ትራንስሌሽን በጣም ወደው አለን የሚለው ሰላም አለን ከጸደቅን ይያለ እንያዝ እንዴት ይላል በርግጥ አንዳንዶች ብዙ ክርክር አለ በዚህ ላይ ዲቤት ብዙ ሊትሬቸሮች ይጻፋሉ እና እንያዝ የሚለው ኢንካሬጅመንት ነው እንያዝ የሚል ነው ይላል አለን ኢትስ ኦልሬዲ ኛ ሄደን ግራም ለማድረግ መጋበዙ በበጎ ቢታይም ግን አለን የሚለው ማች ቤተር ኦልሬዲ ለክ ኢየሱስ የሞተልንኛ ስናምነው አይደለም የሞተልን ኦልሬዲ ሞቶልናል ሰላሙ ምች given God is willing አምነው ጌታ ለሚቀበሉ ሁሉ እግዚአብሔር ነገር እግዚአብሔር የተመሰገነ እግዚአብሔር ስሙ ይባረክ ጌታ ይመስገን ለጥያቄ እድል ሰጣችኋለሁ any question ካላችሁ ጥያቄ ጠይቁ